ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ አድማጭ ተመልካቾቻችን የጋቢና ዜ የማክሰኞ ምሽት ሚያዝያ 25/2014 ዓመተ ምህረት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ከሁሉ አስቀድመን አብራችሁ ስለምታመሹ ባክብሮት እንድታመሹ ባክብሮት እየጋበዝን ዝግጅቶቻችንን እናስተዋውቃለን።
ዩናይትድ ስቴትስ ውስጥ ብወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ህፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር።
በኢትዮጵያ በካታ በተመጻሕፍት ቤቶችን የገነባውና የንባብ ባህልን ለማሳደግ እየጣሩ የሚገኙት ኢትዮጵያን ሪድስ አጋር መስራች ጄን ከርትዝ ነው የሰማነው። በቅርቡ ዓለም አቀፉ ለወጣቶች የተጻፉ መጻሕፍት ቦርድ IBBY ያዘጋጀው ሽልማት አሸናፊ መሆናቸውን ሰምተናል። እኛም እንግዳ አድርገናቸዋል። ሙዚቃና ስፖርት እንዲሁም ደግሞ ሌሎች ጥንቅሮችን ይዘናል ወደናንተ የመጣነው። በድጋሚ አብራችሁ እንድታመሹ የምንጋብዛችሁ ደንቀረመው መሰናዶን በመምራት ጉሱ ታምሬ፣ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ጥንቅራችን እንሻገራለን። ዝግጅታችንን ጀምረናል። በኢትዮጵያ በርካታ ቤተመጻሕፍቶችን የገነባውና የንባብ ባህልን ለማሳደግ እየጣረ የሚገኘው ኢትዮጵያን ሪድስ አጋር መስራች ጄን ከርትዝ ዓለም አቀፉ ለወጣቶች የተጻፉ መጻሕፍት ቦርድ IBBY ያዘጋጀው ሽልማት አሸናፊ መሆናቸው ከሰሞኑ ይፋ ተደርጓል። የኢትዮጵያ ትርታቸውን ጨምረው ከ40 ዓመታት በላይ የህፃናት መጻሕፍቶችን ያሳተሙት ጄን የላቀ የንባብ ባህልን ለማጎልበት ያደረጉትን አስተዋጽኦ በተመለከተ ከሀብታሙ ስዩም ጋር ቆይታ አድርገዋል። ቆይታቸው ቀጥሎ ይቀርባል።
የዓለም ጦርነት አስቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርትዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ ይቆዩ ይመስላሉ። በዚያ ነው በወቅቱ የኢትዮጵያ ንጉስ የነበሩትን ቀዳማዊ ኃይለ ሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርትዝና ልጆቻቸው ጋር ተቀላቅለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርትዝ ትገኝበታለች።
So even though I was born in the United States, I don't have any memories of anything other than Ethiopia when I was a little girl. And we would come in
United States ውስጥ በወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ህፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር። በሰባት ዓመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምህርት ቤት ኩዮቼ ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመው ቀጥ ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በኔና በእነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር።
የያኔዋ ህፃን የዛሬዋ የ69 ዓመት ደራሲና መምህርት የትምህርትን ጠቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ።
I was aware from the time I was a little girl how important education was because the school
እናታችን ነበረች እኔን እህትና ወንድሞችን የእንግሊዘኛ ንባብ ያስለመደችን። ይሁንና ከልጅነቴ ጀምሬ ትምህርት ምን ያክል ጠቃሚ እንደሆነ አውቅ ነበር። ባደኩባት የደቡብ ምዕራባ ማጂ ከተማ እድሉን ያገኙ የአካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ህፃናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ፣ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል።
ያኔዋ ኢትዮጵያና ጄን ለብዙ ዓመታት የተለያዩት እድሜዋ ለከፍተኛ ትምህርት ደርሰው ወደ ዩናይትድ ስቴትስ ዳግም ካቀናሽ በኋላ ነበረ። ኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋ አልነበረም። ጭራሹኑ ብርቅ ትዝታዎቿ የጻፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጻሕፍትን እንድትጽፍ እንድትደርስ መነሻ ሆኗት። ምን መጻሕፍ ብቻ ዳግም ወደ ኢትዮጵያ መመለሻ ምክንያት እንጂ
Many years later, I've actually published 40 children's books. Many years later, when I was publishing some stories that...
ከአመታት በኋላ በኢትዮጵያ ውስጥ ካሳለፍኩት ልጅነቴ ጋር የተያዙ 40 የህፃናት መጽሐፍትን ጻፍኩ። በአዲስ አበባ ውስጥ በሚገኙ 3 ዓለም አቀፍ ትምህርት ቤቶች ንግግር እንዳደርግ መጋበዜ ከ20 አመታት በኋላ ወደ ኢትዮጵያ ለመመለስ እድሉን ፈጠረልኝ። ታላቅ ወንድሜና እህቴ በደርግ የመጨረሻ አመታት ወደ ኢትዮጵያ ተመልሰው በአዲስ አበባ በሚገኝ የሴቶች ትምህርት ቤት መምህራን ሆነዋል። በኔ በኩል ወትሮንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጽሐፍ እንደሚወድ ሰው የነሳኝ። አንተ ጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጽሐፍት ፍቅር የወደቀን ሰዎች ነን። ይህ ነበር ዋንኛ የነሸጣ ምንጭ ሆነኝ። ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጽሐፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም።
Had to have books that really you don't have education without being able to read.
የዛሬ 24 ዓመት ገደማ ባጋር መስራችነት የተሳተፉበት ኢትዮጵያ ሪድስ ኢትዮጵያ ውስጥ በርካታ መጽሐፍት ቤቶችን በማዋቀር ረገድ መልካም ስም ገንብተዋል። በብዙ ሺዎች የሚቆጠሩ መጽሐፍትን ለህፃናትና ቤተሰቦቻቸው ማዳርሰዋል። ንባብና ህፃናት መጽሐፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረዘው አይመስልም። ለደራሲዋ ጄን ከርዝ
ከኢትዮጵያ
ሪድስ የቦርድ አስፈጻሚነት ከለቀቅኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በእነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን የቻሉ ከትምህርት ሚኒስቴርና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል። በዚህ ሂደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቀያለሁ። በኔ ግምት ይሄ በአብዛኛው የተፈጠረው ህፃናት የሚያነቧቸው መጽሐፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሪድስን የመሳሰሉ መጽሐፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይ ማተኩረዋል። እኔ ግን ሁላችንም መጽሐፍት ይኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጽሐፍት ከሌሉ ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን?
ጄን ከርዝ ለአመታት ከሰሩበት ኢትዮጵያ ሪድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነግቡ የህፃናት መጽሐፍ እንዲበራከቱ በማገዝ ላይ ሆኗል።
New effort, which is with another non-profit called Open Hearts Big Dreams in Seattle,
አዲሱ ጥረቴ ኦፕን ሃርትስ ቢግ ድሪምስ ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጽሐፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎቹን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ 45000 ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለኔ ትርጉም አለው። ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በእነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ።
የንከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍ ቦርድ 25 ዓመታትን ለተሻገረ አስተዋጽኦአቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል። በዚህ ክብር የበቁት ሌላዋ የህፃናት ትምህርት ባለሙያ በኢራን ገጠራማ ስፍራዎች የንባብ ባህልን ለማስፋፋት የሰሩት ዞሃር ጋኒ ናቸው። በአሁኑ ጊዜ በቨርመንት የኪነ ጥበብ ትምህርት ቤት በመምህርነት በማገልገል ላይ ያሉት ጄን ከርዝ ሽልማቱ ከንባብና መጽሐፍት ጋር የተገናኘውን ህይወታቸውን ለዓለም ዳግም ለማጋራት እድል እንደሚሰጣቸው ነግረው
አስተያየታችሁ ከጋቢና ቪጋር ስለሆነ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ስፖርት ይወስደናል። ሰሞኑን በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። ሪያል ማድሪድ 4 ጨዋታ እየቀረው የላሊጋን ዋንጫ አንስቷል። ውጤታማው አሰልጣኝ ክሎፕ ከሊቨርፑል ጋር ያለውን ኮንትራት አራዝሟል። ይለናል ኬኔዲ አባተ።
ትናንት ሚያዝያ 23 በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። አዲዳስ ኩባንያ አዲዜሮ በሚል ስያሜ ትናንት በጀርመን በተለያዩ ርቀቶች ውድድሮችን ያዘጋጀ ሲሆን በ5 ኪሎ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች ምድብ በተካሄደው ውድድር አትሌት ዮሚፍ ቀጀልቻ 12 ደቂቃ ከ53 ሰከንድ በሆነ ሰዓት ያሸነፈ ሲሆን ሰዓቱ በርቀቱ በተደረገ የመጀመሪያ ተሳትፎ የተመዘገበ የዓለም ፈጣኑ ሰዓት ሆኗል። በውድድሩ ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በሴቶች ዘርፍ በተካሄደው የ5 ኪሎ ሜትር ሩጫ ደግሞ አትሌት ሰንበሬ ተፈሪ 14 ደቂቃ ከ37 ሰከንድ በሆነ ሰዓት የሀገሯን ልጅ መዲና ኢሳን አስከትላ በመግባት ስታሸንፍ ኬንያዊቷ ሜርሲ ቼሮና ሶስተኛ ወጣለች። ትናንት እሁድ በተካሄዱት ውድድሮች በሴቶች ምድብ ኢትዮጵያውያን የበላይነታቸውን ያሳዩ ሲሆን በ10 ኪሎ ሜትር ውድድር አትሌት ፋንታ የበላይነ 30 ደቂቃ ከ24 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቀቀች። የሁለተኝነቱንና የሶስተኝነቱን ደረጃ ደግሞ ኬንያውያን አትሌቶች ናቸው የያዙት። በሴቶች ግማሽ ማራቶንም እንዲሁ ድሉ የኢትዮጵያ ሲሆን 1:07 ከ28 በሆነ ሰዓት በአንደኝነት ያሸነፈችው አትሌት ትዕግስት አሰፋ ነች። በወንዶች 10 ኪሎ ሜትርና ግማሽ ማራቶን ደግሞ አሸናፊ የሆኑት ኬንያውያን አትሌቶች ናቸው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው ዙር የዓለም ዋንጫ ማጣሪያ አለፈ። በህንድ አስተናጋጅነት ለሚካሄደው የሴቶች የዓለም ዋንጫ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ደቡብ አፍሪካን በድምር ውጤት በማሸነፍ ወደ ቀጣዩ የመጨረሻ ዙር ማጣሪያ አልፏል። ከሁለት ሳምንታት በፊት ከሜዳው ውጭ የደቡብ አፍሪካቸውን 3-0 በሆነ ውጤት ያሸነፈው ብሔራዊ ቡድኑ ትናንት በአዲስ አበባ አበበ ቢቂላ ስታዲየም ባደረገው የመልስ ጨዋታ ደግሞ 1-0 ተሸንፏል። ምንም እንኳን ብሔራዊ ቡድኑ በመልሱ ጨዋታ በደጋፊዎቹ ፊት ቢሸነፍም 3-1 በሆነ ድምር ውጤት ወደ ቀጣዩ የመጨረሻ ዙር አልፏል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን የመጨረሻ የማጣሪያ ጨዋታውን ከናይጄሪያ አቻው ጋር እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ሪያል ማድሪድ 4 ጨዋታዎች እየቀሩት የላሊጋውን ዋንጫ አንስቷል። ክለቡ በሜዳው ኤስፓኞልን በማሸነፍ የላሊጋውን ዋንጫ ሲያነሳ ካርሎ አንቸሎቲ በአውሮፓ የ5 ታላላቅ ሊጎችን ዋንጫ በማሸነፍ መጀመሪያው አሰልጣኝ ሆኗል። ምንም እንኳን ሪያል ማድሪድ ለዋንጫው 1 ነጥብ ብቻ የሚፈልግ ቢሆንም ሮድሪጎ ባስቆጠራቸው 2 ጎሎችና ማርኮ አሴንሲዮና ካሪም ቤንዚማ ባስቆጠሯቸው 1-1 ጎሎች ተጋጣሚውን 4-0 በመርታት 4 ጨዋታዎች እየቀሩት 35ኛ የስፔን ላሊጋ ዋንጫውን አሳክቷል። የዝነኛው ክለብ አሰልጣኝ አንቸሎቲ የስፔን ሊግ ዋንጫን ትናንት ከማንሳታቸው በተጨማሪ ከዚህ ቀደም በተለያዩ ጊዜያት በጣሊያን ሴሪያ፣ በፈረንሳይ ሊግ 1፣ በእንግሊዝ ፕሪሚየር ሊግ እና በጀርመን ቡንደስሊጋ ከተለያዩ ክለቦች ጋር የሊግ ዋንጫዎችን ማንሳት ችለዋል። ውጤታማው አሰልጣኝ ክሎፕ ከሊቨርፑል ጋር ያለውን ኮንትራት አራዝሟል። የሊቨርፑል አሰልጣኝ የርገን ክሎፕ በክለቡ እስከ ጎርጎሮሳውያኑ 2026 የሚያቆየውን የሁለት ዓመት ኮንትራት ፈርሟል። ክሎፕ ከቦሩሲያ ዶርትሙንድ ሊቨርፑልን በተቀላቀለ በ7 ዓመታት ውስጥ በ2019-2020 የውድድር ዓመት ከ30 ዓመታት በኋላ ለክለቡ ያስገኘውን የሊግ ዋንጫ ጨምሮ ከሊቨርፑል ጋር 5 ዋንጫዎችን ያነሳ ሲሆን በዘንድሮው የውድድር ዓመት ደግሞ 4 ዋንጫዎችን ለማንሳት በመፋለም ላይ ይገኛል። ኮንትራቱን ለማራዘም ፊርማውን ካኖረ በኋላ በሰጠው አስተያየት ስለዚህ ዜና የተሰማኝን ለመግለጽ ልጠቀምባቸው የምችላቸው ብዙ ቃላት አሉ። ተደስቻለሁ፣ ክብር ይሰማኛል፣ የተባረኩና እድለኛ እንደሆንኩም ይሰማኛል ሲል የሊቨርፑልን የክብር ዘመን በማስመለስ ክለቡን ከዓለማችን አስፈሪ ክለቦች መካከል ያደረገው ክሎፕ አስተያየቱን ሰጥቷል። ማንቸስተር ሲቲም እንዲሁ የፔፕ ጋርዲዮላን ኮንትራት ለማራዘም በድርድር ላይ ይገኛል። ሲቲና ሊቨርፑል የፕሪሚየር ሊጉን ዋንጫ ለማንሳት በትንቅንቅ ላይ የሚገኙ ሲሆን 4 ጨዋታዎች እየቀሯቸው ሲቲ በአንድ ነጥብ ልዩነት የሊጉ አናት ላይ በመሆን ሊቨርፑልን በመምራት ላይ ይገኛል። በመጨረሻም ዜና ረፍት የዝነኛ እግር ኳስ ተጫዋቾች ወኪል በመሆን የሚታወቀው ሚኖ ራዮላ በ 54 ዓመቱ ከዚህ ዓለም በሞት ተለየ። የቦሩሲያ ዶርትሙንድን አጥቂ ኤርሊንግ ሃላንድ፣ የማንቸስተር ዩናይትድን አማካኝ ፖል ፖግባና የኤሲ ሚላኑን የፊት መስመር ተጫዋች ዝላታን ኢብራሂሞቪችን ጨምሮ የተለያዩ ስመጥር ተጫዋቾች ወኪ የነበረው ጣሊያናዊው ሚኖ ራዮላ ባለፈው ቅዳሜ ሚያዝያ 22 ህይወቱ ማለፉን ቤተሰቦቹ አስታውቀዋል። ራዮላ ዋና ወኪሎችንና ተጫዋቾቻቸውን የሚወክል የእግር ኳስ ፎረም ፕሬዝዳንትም ነበር። የራዮላ ቤተሰቦች ባወጡት የጽሑፍ መግለጫ አስደናቂው የእግር ኳስ ወኪል ህይወቱ ማለፉን በጥልቅ ሐዘን እንገልጻለን ብለዋል። ዝነኛው የተጫዋቾች ወኪል ሰሞኑን ህክምና ሲከታተል እንደነበር ቢገለጽም ለሞት የበቃው በምን ህመም ምክንያት እንደሆነ ግን የተባለ ነገር የለም። እንደ ጎርጎሮሳውያኑ ከ1980ዎቹ ጀምሮ በእግር ኳስ ውስጥ በውክልና ሲሰራ የቆየው አንጋጋሪውና ተጽዕኖ ፈጣሪው ራዮላ ፖባ በ2016 ወደ ማንቸስተር ዩናይትድ ያቀናበትን የ89 ሚሊዮን ፓውንድ የወቅቱ የዓለም ክብረ ወሰን ዝውውርን ጨምሮ በታላላቅ የተጫዋቾች የዝውውር ስምምነቶች ወሳኝ ሚና ነበረው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተናርተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ይቀጥላል። ምርጫችሁ ስላደረጋችሁን እናመሰግናለን። በዩናይትድ ስቴትስ የሚገኙም ሆነ በአጠቃላይ በመላው ዓለም የሚገኙ አርሶ አደሮች አንድ ቀን የእርሻ መኪኖቻቸውን ወይም ደግሞ ትራክተሮቻቸውን በርቀት መተግበሪያ ማዘዝ የሚችሉበት ጊዜ እየተቃረበ የመጣ ይመስላል። ይሁንና በአነስተኛና ግዙፍ እርሻዎች ውስጥ የሚሳተፉት አርሶ አደሮች በቴክኖሎጂ ምን ያህል ይተማመናሉ የሚለው ደግሞ አሳሳቢ ጉዳይ ሆናል። የጁሊታውን ዘገባ ሀብታሙ ስዩም እንደሚከተለው ተናግሯል።
በርሻው ዘርፍ ውስጥ ያለው የቴክኖሎጂ መልክ በፍጥነት እያደገ ነው። በቅርቡ አርሶ አደሮች 24 ሰዓታት ሙሉ የሚሰራ በርቀት መተግበሪያ የሚቆጣጠሩት ሾፌር አልባ የእርሻ መኪና ወይንም ትራክተር ወደ ስራ ያስገባሉ። ኢጂኖ ካፌሮ የእርሻ መሳሪያዎችን የሚያመርተው የዩናይትድ ስቴትስ ድርጅት ጃንዲር አጋር ሆነው ፍላግ ሮቦቲክ ኃላፊ ናቸው።
ይህ ሀገር ሲመሰረት 50% አሜሪካውያን ገበሬዎች ነበሩ። አሁን ላይ ግን በግብርና ላይ የተሰማሩት 1% ብቻ ናቸው። አላማችን ገበሬዎች የበለጠ ምርታማ እንዲሆኑ መሳሪያዎችን ማቅረብ ነው።
ራሱን በራሱ የሚዘውረው ትራክተር ካላንዳቸው ረፍት ለማረስና ለመትከል የኮምፒውተር እይታ ስርዓትን፣ ሰው ሰራሽ ልቀትና ዓለም አቀፍ አቅጣጫ ተቋሚ ስርዓትን ወይንም GPSን ይጠቀማል። ይህም ሆኖ በአነስተኛና በግዙፍ እርሻ ዘርፎች ውስጥ ተሳታፊ የሆኑ ገበሬዎች ሰው አልባ ትራክተሮች አስፈላጊውን ስራ በተገቢው ሁኔታ ይከውን እንደሆነ ጥያቄ አላቸው። ዳግን ሚዝ ብላርዝ ሚኒሶታ ውስጥ የሚኖሩ አራተኛ ትውልድ አርሶ አደር ናቸው። የጃንዲርን ሰው አልባ ትራክተር ለሙከራ ከተጠቀሙት መካከል አንዱ ናቸው። 800 ሄክታር በቆሎና አኩሪ አተር አምርተዋል።
የቀረውን የነዳጅን መጠን ምን ያህል ማሳ እንደቀረ ለማረጋገጥ ችያለሁ። በማሳው መካከል አንዳች ነገር አግኝቶ ምን አይነት እርምጃ መውሰድ እንዳለበት እርግጠኛ ካልሆነ ትራክተሩ ስራውን ያቆምና ለኔ ያሳውቀኛል። አልፌ ልሂድ ወይ ይለኛል።
በትራክተሩ ላይ የተገጠመው ካሜራ የማሳውን ምስል በቀጥታ ለአርሶ አደሩ ያሳያል። በተገቢው ሁኔታ ዘር ይዘራል። የትራክተሩ ርጭት ስርዓት በተፈለገው ቦታ ጸረ አረም መድኃኒትን ያዳርሳል። ገንዘብ ከመቆጠብ በላይ ለስነ ምህዳር ጠቀሜታ እንዳለው ድርጅቱ ይናገራል። ሳራ ሮከር ቀይ ስር፣ ስንዴና አኩሪ አተር ሞንታና በሚገኘው እርሻ ቦታዋ ታመርታለች።
አሁን ካለኝ ዓለም አቀፍ አቅጣጫ ጠቋሚ ስርዓት ከሚጠቀም ትራክተር የአሁኑ ሰው አልባ ትራክተር በጊዜ ቆጣቢነቱ በሰፊው ይለያል። በተሻሻለው ቴክኖሎጂ አማካኝነት ተጨማሪ መሬት በተሻለ ጥራት ማረስ ችያለሁ።
ዳግን ሜዝ በበኩላቸው በተለምዳዊ አስተራረስ የቆዩ ገበሬዎች አዲሱን መልአክ ከሞከሩት በኋላ ይቀበሉታል ብለው ተስፋ ያደርጋሉ። አዲሱ የጃንዲር ትራክተር በሚቀጥለው ዓመት ለገበሬዎች እንደሚቀርብ ተነግሯል።
የጋቢና ቤ አድማጭ ተመልካቾች በመከታተል ላይ ትገኙ ከመከረም ዋሽንግተን ዲሲ የሚተላለፍላችሁ እለታዊውን ጋቢና ቤ መሰናዶ ነው። የአዲሱ ትውልድ እጥቂት ደቂቃዎች ደግሞ ኦልዌይስ ሳምር የተሰኘውን ሙዚቃ እንጋብዛችኋለን። ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። amharic.venus.com ላይ ዝግጅቶቻችንን መከታተል ትችላላችሁ። ያመለጣችሁንም እዛ ላይ ማየት ትችላላችሁ። እንዲሁም ደግሞ በvamharic Facebook ገጽ ላይ የሬዲዮ በቴሌቪዥን መሰናዷችንን መከታተል ትችላላችሁ። ኢትዮሳት ሳተላይት ላይ በገኛችን ነው። እዛም ላይ ታደምጡን ትችላላችሁ። ዝግጅታችን ይቀጥላል። የእብዱሻ በሽታ ወይም ደግሞ በእንግሊዘኛው ሪቢስ በየአመቱ በአፍሪካና በእስያ ከ10,000 ሰዎች በላይ እንደሚገድል ያለም የጤና ድርጅት መረጃዎች ያሳያሉ። የብዱሻ በሽታ ገዳይ ቢሆንም ነገር ግን መከላከል የሚቻል ነገር ነው። ይሁንና አንዴ ከተነከሱ በኋላ ደግሞ ትኩሳት፣ የሰውነት መደንዘዝና ንክሻው በተከሰተበት የሰውነት ክፍል ወይም እንዲሁም ቅስለትና ማቃጠል ስሜትን ያመጣል። ነገር ግን በሽታው አንዴ ምልክት ማሳየት ከጀመረ ገዳይ ሆኗል ማለት እንደሆነ ባለሙያዎች ይናገራሉ። ኢትዮጵያም በአለም ላይ እጅግ ከፍተኛ የሆነ የብዱሻ በሽታ ተጠቂዎች ቁጥር ያላት ሀገርነት እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠር ተቋም CDC በኢትዮጵያ 2700 ሰዎች በብዱሻ በሽታ መሞታቸውን አስታውቋል። በመቀጠል ገልሞ ዳዊት ዘገባ ይኖራል በዚህ ዙሪያ።
ረቢስ በ150 ሀገሮች የተንሰራፋ ብርቴና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረት ጤና ኢንስቲትዩት ተመራማሪው ዶክተር ይመርሙሉ ጌታ ለቪኦኤ ገልጸዋል።
በሽታውን ዲፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቱን ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ 100% ገዳይ። ከሌሎች በሽታ ተንሽ ለየት የሚያደርገው ገዳይ በሽታ በመሆኑ ሁለተኛ ደግሞ ብዙ ስፒሺየስዎችን ከሰው ሰው ብቻ ማረል ከሰው ውጪ ሌሎች እንስሳትንም የሚያጠቃ አሁን ውሾቹም እየሞቱ ነው ወደ ሰው የሚያስተላልፉት። ሌሎች እንስሳት አካባቢ ላይ ነገን ዋይልድ የቤት እንስሳት ብቻ ማረልም ከዛ ውጪ ያሉት ያጠቃል። በዋናነት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ ሌሊት ወፍ ላይ ነው ይሄ እነሱ ላይ ያለ በሽታ ነው።
በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሃዝ በእጅጉ ያነሰ እንደሆነ ዶክተር ይመር ይናገራሉ።
አሁን ኢስቲሜት ስናደርግ 2700 እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል እንዴ ባለም ያው
እንደ ዘርፉ ባለሙያ ከ2700 ያልፋል ይሄን ለምንድን ነው አሁን ቢሆን ከዛም ያልፎ ኮሚኒቲ ውስጥ ሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጂኖች ላይ የችግሩ በጣም ገፍቶ የመጣ ስለሆነ ሪፖርትኛ ባለን ሪፖርት ነው እንጂ ሪፖርት ያልተካተቱ ብዙ እንትኖች ስላሉ 2700 የሪፖርት የመጣ ኦሬዲ አለ ከዛ ያልፋል የሚል እና በጣም ይሄን ያሳየን እንደነው አለርት ያደርገናል
በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት ያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም ያገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝም ገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋዝ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አልክተዋል።
በነገራችን ላይ የውሻ ብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው የህክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻም ይሁን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ህክምና የሚታወቅ ህክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያንሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው።
ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሲሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመርሙሉ ጌታ ይናገራሉ።
ነርቭስ ቲሹ ቫክሲን ተብሎ ኦልሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻሊ የዚህ አታችድ የሆኑ ጤና ጣቦች አሉ እያንዳንዱ በአገሪቱ ላይ ብቻኛ ስለሆነች ነውና በጣም ብዙ ይመረታል። ግን ብቻኛ አቅራቢ ሌላ የሚያገዝ እንትን ስለሌለ ብዙዎቹ እንደውም እጥረት ገጠመ። እጥረት አንዱ ፋክተርም ስለሆነ ነው እኛ እየተቸገረን ያለ ነው። ይጥላ ተጠማ በሚል ተቸገረንና ይሄን እንዴት ነው ጥሩ ቫክሲን ነው ግን ወደዛኛው መጣሉ ከዛኛው ጋር ኮምፔር ስናደርግ ያኛው ለቴስት ነው ሞር ፖተንት ነው ሁለተኛ ደግሞ በጣም ሴፍ ነው።
የበሽታውን ስርጭት መከታተያ ላብራቶሪዎች መቀሌ፣ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም አዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጿል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ህዝብ ያላት የክትባት ማብረጫ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታውን ለመቆጣጠር የማህበረሰቡን ዕውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓ.ም ተመረጠ በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል።
ተከታታዮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ሚያዝያ 25 2014 ዓ.ም ምረት መስተናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን voagabina@gmail.com ብላችሁ ኢሜል ታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ላይ ለጋቢና ቪኦኤ ያላችሁን ጻፉልን። ሳስተናግዳችሁም ሾት ኤደን ገረሞ ከምስልና ድምጽ ምህንድስና ንጉሱ ታምሬ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር። በጀመረው ሙዚቃ እንተናበታለን። ተናደር I know it's just a child